ስርዓተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ ወንድሞቻችን። ዛሬ ሰኞ የካቲት 27 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ የካቲት 27 ቀን 1189 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በቅድሚያ ዜና በማስከተልም እንቁራሪት ዝሁን ላይሆን በሚል ርዕስ የቀረበ የዕለቱን የፍኖተ ዲሞክራሲ ሀተታ እናሰማለን። በመጨረሻም ከህይወት አሰፋ በቀረበ ጽሑፍ የመጀመሪያው ክፍል ዝግጅታችንን እናጠቃልላለን።
የጨቋኙ አገዛዝ ዙፋን ለመውደቅ እየተነቃነቀ ነው። በኢትዮጵያ ታሪክ የመሪዎች መጨረሻ አሁን ያለው አገዛዝ አካሄዱ በዚህ ልክ ነው። መሪዎች የመደቂያቸው ቃል ሲቃረብ ከሰው ጋር ያለውን ፍቅር አሟጣው ጨርሰው የገደሉትን ገድለው ያሰሩትንም አስረው ያቆሰሉትን አቁስለው የዘረፉትንም ይዘው የሸጡትን ሸጠው ሲጨርሱ በመደቂያቸው ጊዜ መጨረሻ ላይ ከህዝብ ጋር ይጣላሉ። በኢትዮጵያ ምድር ይሆን ያለው ይህ ነው። ዛሬ የግፍ ጽዋ ሞል ተፈቷል። በዚህ አመት በኢትዮጵያ ምድር ደም ያፈሰሰበት ቦታ የለም። የፊያል ፈረሰ ዘመድ ያልሞተበት ንብረቱ ያልወደመበት ከሀገር ያልተሰደደም አይገኝም። ብሔርን ከብሔር ሃይማኖትን ከሃይማኖት አጋጭተው አባልተው እርስ በርሱ ለማጫረስ ነድፈው ይህንንም ተግባራዊ ያደረጉ ይገኛል። ዛሬ ደግሞ የሀገርን ታሪክ ሙሉ በሙሉ ወደ ማጥፋት ሀገርን በመበተን ላይ ተጠምደዋል። ኢትዮጵያ እያሉ ባፋቸው እየዘመሩ ኢትዮጵያን እያጠፉ ይገኛሉ። አድዋ አያቶቻችን ወጥተው የቀሩበት የኢትዮጵያ ክብር በመድር ላይ የተገለጠበት ከጠራፍ እስከ ጠራፍ ኢትዮጵያውያን አንድ ሆነው የዘመቱበት ጳጳሱ መነኩሴው ሊቃውንቱ ሸህና ደረሰው ጭምር ዋጋ የከፈሉበት የነጻነት በዓል ነው። ኢትዮጵያ በልጆቿ ደም ነጻነቷን የተከበረበት የጥቁር ህዝብ ታሪክ አድዋ ተራራ ላይ በወርቅ ቀለም ለዓለም እንዳይጠፋ ሆኖ የታተመበት የነጻነት ቀን ነው። የዛሬዎቹ አገር በቀል ጥቁር ጣሊያናውያን ባሸነፍናቸው ጣላናውያን እግር ተተክተው ሀገራችን ኢትዮጵያን እያመሷት ይገኛሉ። የአጼ ምኒልክን ታሪክ በማንቋሸሽ ለሀገር የከፈሉትን ዋጋ በማጣጣል ያላዩትን በማውራት በጥላቻ የታወረ ልብ ይዞ ሀገር ለመምራት ማሰብ ራስን ሀገርንም አደጋ ላይ ይመጣል ነው። በአድዋ በዓል ላይ የተፈጸመው አጸያፊ ስራ ጠላት በሀገራችን ላይ ከፈጸመው በደል ይልቅ የከፋ ሆኗል። ያራዳው ቅዱስ ጊዮርጊስ ለሀገራችን ባለውለታ የኢትዮጵያ አርበኛ ነው። ከንጉሰ ነገስት አጼ ምኒልክ ጋር ዘምቶ ጥላትን ድል ያደረገ የሀገር ባለውለታ ነው። ኢትዮጵያን ከጥላት የታደገ የጠበቀ አርበኛ ሰማዕት ነው። ዛሬ ግን አገዛዙ ከነግብራብሮቹ ደፍሮታል። ለጊዜው ሊታገስ ይችላል። ካሁን በኋላ ከሀገር በቀል ጥላት ሀገርን ለመታደግ ለምናደርገው ትግል ሰማዕቱ ያግዘናል። ኢትዮጵያ ዝም አትልም። የነጻነቷ ቀንም ቅርብ ነው። ኢትዮጵያውያን በዘር በሃይማኖት ሳንለያይ ሀገራችንን ነጻ የምናወጣበት ጊዜው ሩቅ አይሆንም። ንጉስ በሰራዊቱ ብዛት አይደንም እንዳለው ቅዱስ መጽሐፍ ኮሎኔሉ በሀገራችን ስም ገንዘብ ተበድሮ በገዛው መሳሪያ እኛን እያስፈራራም መቀጠል እንደሌለበት ሊታወቅ ይገባል። የኦዴድ ታጣቂዎች በሲዳማ ኗሪዎች ላይ ጥቃት ማድረሳቸው ታወቀ። የከሸፈው ጠባቡ የኦዴድ ኦነግ መስፋፋት በዜጎች ላይ ታሪካዊ ጠባሳ ያደረሰ ነው። ከማንም ጋር ተስማምቶ መኖር የማይችለው ኦነግ ኦዴድ ጠባብ የፖለቲካ ቡድን ብጥብጥን የትግል ስልት አድርጎ እየተንቀሳቀሰ ይገኛል። በኦሮሞ እና በሲዳማ አዋሳኝ አካባቢዎች የኦሬ ታጣቂዎች ከፍተታል በተባለው ጥቃት ቁጥራቸው በውል ያልታወቀ የሲዳማ ነዋሪዎችም ተገድለዋል። ጥቃቱ የተፈጸመው በጭሳ ቀበሌና ጭሬ ሲሆን በአካባቢው ካለፈው እሁድ ረፋድ ጀምሮ በተቀሰቀሰ ግጭት የሰዎች ሕይወት ጠፍቷል። ግጭቱ በተቀሰቀሰባቸው ቦታዎች በርካታ ዜጎች ተፈናቅለዋል። በዚህም ለአካባቢው በቂ የሆነ ትኩረት እንዲሰጥ የዜጎችም ደህንነት እንዲጠበቅ ሕጋዊ ጥሪ ቢደረግም እንኳን ማንም ወደዛ አካባቢ ሰላም ለማስከበር ዝር ያለ አካል እንደሌለም ለማወቅ ተችሏል። በመሆኑም አንዱ ሲበላ እኛን ካልነካን በሚል እሳቤ በምን አገባኝነት ሌሎች ቆመው የሚመለከቱበት ስሌት በመተው መላው የኢትዮጵያ ሕዝብ በአንድነት ይህን የበታችነት ስሜት ምልክት የካንሰር ደዌ ጠባብ የሆነ ኦህዴድ ስብስብ መገላገል ማስወገድ የሚገባበት ምርጫ የለሽ ጊዜ በመሆኑ ሁሉም ድምፅ ሊሆንና ንቅናቄ ሊያደርግ እንደሚገባ ትኩረት ሊሰጠው ግድ ይላል። ለኢትዮጵያውያን በሙሉ በየአካባቢያችን ያሉ ካድሬ አቃጣሪ ተላላኪ ያገዛዙ ደጋፊ የሆኑትን ግለሰቦች ሁሉ ከእግዚአብሔር ሰላምታ ጀምሮ መንፈቅ ፊት መንሳት ከማህበራዊ ህይወት ማግለል በደስታም ሆነ በሐዘን ጊዜ በጭራሽ አለመገናኘት ያስፈልጋል። ምክንያቱም ገዳዮቻችን እነሱ ናቸው። የተሰበን አስገድሎ ሲያበቃ ሐዘን ሊደርስ አንተ ቤት ይመጣል። በጭራሽ ሀፍረት የሚባል ነገርም አያውቁም። ያገዛዙ አባል ወይም ደጋፊ መሆን ለነፍስ አባታችን ለናገረው የሚገባ ትልቅ ኃጢያት መሆኑን በደንብ ማወቅና መረዳት ለሌሎችም ማሳወቅ ያስፈልጋል። የአዲስ አበባ ህዝብ ታሪካዊ ጀግንነቱን በዚህ ጨቋኝ ዘመን መቀጠል አለበት። ሩቅ አይደለም ትላንት በምርጫ 97 እንደ አዲስ አበባ ወጣት የህይወትና የአካል ዋጋ የከፈለ የለም። የአዲስ አበባ ወጣት ከማንም በፊት ያጋዚ መትረጅስና ስናይፐር ሳይበግረው ጨቋኙንና አምባገነን የሆነውን የወያኔ አገዛዝ መንበር ያለ መሳሪያ መነቅነቅ የቻለ ደፋርና መብትና ግዴታውን በስርዓት የሚያውቅ ጨዋ ማህበረሰብ ነው። በመብቱ ላይ ሲመጡ ግን ምላሹ እስከየት ድረስ እንደሆነ ምርጫ 97 ምስክር ነው። አዲስ አበባ ከተማውን ለመጠበቅ እና ለኢትዮጵያ አንድነት በአደባባይ በስናይፐር እየተመታ ደሙን እያፈሰሰ የኢትዮጵያ የቁርጥ ቀን ልጅ ሆኖ ዘመናትን አሳልፏል። ዛሬም ነገም ይህ ትልቅ ታሪካዊ ጀግንነት መቀጠል እንዳለበትም ተገልጿል። ስለዚህ አዲስ አበባ ታሪካዊ ጀግንነቱን በዚህ ጨቋኝ ዘመንም አጠናክሮ መቀጠል አለበት። በየአካባቢያችን ያሉ ባለቤቶቻችን የብልጽግና ደጋፊዎች የሆነ ሱቅ መደብር ምግብ ቤት ወዘተ አለመገበያየት ለማያውቁትም እንዳይገበያዩ ማሳወቅ በአጠቃላይ ከነሱ ጋር ያለንን የንግድ ትስስር ማቆም ኢትዮጵያን ለማዳን ብቸኛ አማራጭ ነው ስለተገኘ ሁሉም ይህንን ተግባራዊ ሊያደርገው እንደሚገባም ታውቋል። የዕለቱ ዜና በዚያ
ቁራሪት ዘወላይሆን የቅዠት ፖለቲካ ልንለው እንችላለን። ዘወንና ቁራሪት የእንጨትና ገመድ ድልድይ ላይ ይሄዳሉ። ድልድዩ በጣም ይንቀጠቀጣል። እንቁራሪቷ ታዲያ አየህ ዘወን አንቀጠቀጥ ነው አይደል አለች ይባላል። ስለራሳቸው የተሳሳተ ግምት ያላቸው ቡድኖችና ድርጅቶች ግለሰቦች ፈልተውብን ያልሆኑትን እየሆኑ ያልሰሩትን በአፍ በወረቀት እየፈጸሙ አስቂኝ ቢሆኑም ትግላችንን እየጎዱ ናቸው። ይህ ምንም ሳይሰሩ ዘወን ለመሆን የሚደረገው ጥረት አሁንም የቀጠለ ሲሆን ንጋ ጠባ በፈረደበት አማራ ስም የምታት ድርጅቶች ተፈልፍለው በትግሉ ሜዳ ዘወነች ነን ሲሉን ማድመጥ ተገደናል። የሚያሳዝነው ግን ይህን ሁሉ ውሸትና ቅዠት አምነው በአጉል ተስፋ የሚባክኑ የሚያስተጋቡ ከለፉበት ገንዘብ የሚለያዩ መበርከታቸው ነው። አንዱ የመታት ጦር የት እንደገባ አንዱ ጥብረት ተብዬ መች እንደተነነሳ ይነግሩን ሌሎች ብቅላሉ። በፖለቲካው መስክ የሚካሄድ ማጭበርበሪያና ዝርፊያ ህዝብን ከመናቅ የመጣ ሲሆን ደግሞ ደጋግሞ የሚታለለው በውጭ ሀገር ነዋሪው ዜጋ ደግሞ ይበለው ወደሚያሰኝ ደረጃ መጃጃል መድረሱ የሚታወቅ ነው። በጎንደር ጎጃም ህዝብ ስም ገንዘብ ስብሰባው ጦፎ ገንዘቡ ግን ለሚታገሉት አለ መድረሱም ሚስጥር አይደለም። ህዝብን ማታለል ትግሉን መጉዳት ነው። ዝሆነን ድንፋታው ዋጋቢ ሰውና የሚታገሉትን መረዳት ያለባቸውን እንዳይረዱ የሚያደርግና ሁሉም ሐሰት መሆኑ ሲጋለጥ እየተጋለጠም ነውና ቀቢጸ ተስፋን የሚያሳፍን ነው። ትግልን ጎጂ መቆም አለበት የምንለውም ለዚህ ነው። ታግሰን ብንቆይም መረን የለቀቀ ማወናበት ሲሳፍን በዚሁ ዝምታ መቀጠል የምንችልም የሚገባንም ሆኖ አይገኝም። ህዝብን የፈጁ ወንጀለኞች ሳይቀሩ ህዝብን በሰፊው ንቀው የፈጅቱን ሁሉ መልሰው ሲያወግዙና ባንዳዎችም መጽሐፋቸውን ሲያሳትሙና ሲሸጡ ቃለ መጠይቅ እያደረጉ በታሪክ ላይ ሲጨማለቁ አይተናል። ወደ ሰፊነት ሳይሆን ኃላፊነትን ረስቶ ክህደትና ወንጀልን ማጀብ ሆኗል። ትውልዱ በሞላ ሙጥጥ ብሎ ሳይልቂ ሁሉ ሸትና ወንጀልን የመካድ ጸያፍ ልፈፋ መካሄዱን በዝምታ ማለፍ የሌለብን ነው። በደርግ ዘመን ከትግሉ ርቀው ራሳቸውን ጠብቀውና ያገርን ጥሪ ያልሰማ ብለው የባጁትም ዛሬ ተገልብጠው ያን ፋሽስቶችን የታገለ ትውልድ ሲጠርቡና ሲያጠቁም ሲከሱ ሲወነጅሉ ዋለልኝ ኢህአፓ ብለው ሲያላዝኑም እያዳመጥን ነው። የባንዳና ወንጀለኛ ልጆችም የአባቶቻቸውን የክህደት ጋሻ አንግበው ያን የታገለ ትውልድ በሰንካላ ህሊናቸው ሲጠርቡ ለመስማትም ተገደናለን። አመቺ ሁኔታ ስለመጣላቸው የለየላቸው ነፍሰ ገዳዮች አዲስ ታሪክ ሲጽፉ ያለፈውን ሐቁን እየካዱ በመፍጨርጨር ላይ ናቸው። የደርግንም የባንዳዎችንም የካህዲዎችንም መንጋ ሁሉ ጸረ ኢህአፓ መጻሕፍት ያነባል፣ ልፈፋቸውን ያዳምጣል። ድልድዩን ያንቀጠቀጠችው እንቁራሪቷ ትሆን? ለሐቅ መቆም ወሳኝነቱ ሐቅን ሐሰት ካሸነፈው የሀገራችን ዕጣ ፈንታ የተበላሸ ሆኖ ስለሚቀር ነው። ታሪክን መጠበቅ ቅርስን መጠበቅና ሰማዕትንም ማክበር በተገቢው መንገድ መዘከር ይሆናል። ለሀገር ሲሉ ሕይወታቸውን የገበሩትን አርበኞች ባንዳዎች ካልን ሰውን እንባል የሚገባን ፍጥሮች አይደለንም ማለት ይቻላል። የኢትዮጵያን ታሪክ የከሸፈ ብሎ የሚያወግዘውንና አርበኞችን ባንዳ ሊል የቃጣውን አዋቂ ብለው በክብር የያዙ ጅሎች መኖራቸውን ያየነው ነውና ሐቅን ማስረገጡ በጣም አስፈላጊ ትግል ሆኖ ይገኛል። እና በላይ ዘለቀን ማንሰቀለ ባለጊዜዎቹ ጠባብ ፋሽስቶች በሃያኛው ክፍለ ዘመን ያላሳዩትን ርህራሄ በበደኖ፣ አሰቦት፣ አሶሳ፣ በወለጋ፣ አጣዬ ወዘተ ለምሳሌ የድሮ ዘመን ጦር እንዲኖረው ጠይቀው አኖሌ ጨለንቆ በሚል ልቦለዳቸውን ያጠነጥናሉ። የትግራይ ወጣቶች እንዴት ሸዋ ትግራይን እንዳጠፋ የሐሰት ታሪክ ተግተው ለወያኔ መሳሪያ ሆነው ዛሬ የምናየው ጥፋት ደርሷል። የሻቢያም ቀኝ የተገዛች ኤርትራ አረባዊ ቀያና የያዘ ልቦለድ መሆኑን መገንዘብ እንችላለን። አምልኮተ ባዕድ ክልክል ሆኖ ሳለ ሰው የሆነውን አምላክ ሊሉ የሚከጅላቸውና ጨካኝ መሪን መሐሪ ሊሉ የሚቀጡትንም የዘመኑ ሰዎች መጥቀስ እንችላለን። ታሪክ ሲረሳ ሐቅ ሲዛባ እንቁራሪት ዝሆነኝ ልትል መነሳቷ የማይቀር ነው። አልፎም የማያምኑት ይበረክታል። አዲሱ ትውልድ በሐሰት ታሪክ እንዳይቃኝ ሐቁን እንዲያውቅ ጠላት ወዳጁን እንዲለይ አገሩን እንዲያከብር ማስተማር ግዴታ ነው። ሐሳዊ መሲሆች ፕሮፌሰር ዶክተር በሉን ባይ ታሪክ በራጆች ሞልተዋልና ትውልድ ጠላት ወዳጁን ካለየ አገር ጠፋች ማለት ነው። መሌ መንጌ ሙሴ ማለትና ከሁሉም ጸረ ሕዝቦች አንዱ ይሻላል ብሎ ጸያፍ ቃልን ማሰማት የከፋ ማወናበድ ምልክት ነው። ታሪክ ይከበር ይጠበቅ ሐቅም ይስፈን ማለታችን ለዚህ ሁሉ ነው። ዛሬ የወያኔው የእንግዴ ልጅ ፋሽስቱ ኮሎኔል ያሰፈነውን ባህልና ክህደት የምናውቀው ነው። ወጣቶች በአገራቸው እንዳይኮሩና የዝቅተኝነት መንፈስ እንዲውጣቸው ስልጣኔን በፈረንጅነት ወይም ፈረንጅን በመቅዳት ተርጉሞ የአገራችን ቀናና ክቡር ባህል ተንቆና ጋጥወጥነት ሰፍኖ እንዳለ የምናየው ነው። ዘረኛው የጠባብ ዘረኞቹ የኮሎኔሉ አገዛዝ ሲወድቅ ተኪው ህዝባዊ መንግስት ከሆነ ሰፊ የባህል አብዮት እንደሚጠብቀው ሁላችንም ማወቅ መረዳት ያለብን መሰረታዊ ሀቅ ነው። ኢትዮጵያዊነትና ገንቢ የሆነ ብሔራዊ ኩራት እውን መሆን አለበት ማለት ነው። ተዋርደናል፣ ያለፈው ትውልድ ቢያይል የሚያፍርብንም ሆነናል። እንቁራይቶችን ዝሆን የምንል ያ ኢትዮጵያን ነጻ አድርጎ ያቆየ ህብረትና ቆራጥነት ጠፍቶብን ከርሟል። ወኔያችንም ሲጠየቅ ጊዜ አልፏል። ለባለ ነፍጥ ሰግደን ቆይተናል፣ ተከፋፍለን በተራ ተራ ተመተናልም። የያዝነው አመጽ ይህን ሁሉ ሊሽር ሊቀየርም የተነሳ ነውና በህዝቡ አመጽ ግንባር ቀደም ተሳታፊ መሆን ይጠበቅብናል ማለትም ይቻላል። እንቁራሪቶችን ራሳቸው ቢቃዡም ዝሆን እያል ልንደናገር ያለው ሁኔታ የሚፈቅድልን አይደለም። የህዝብን ትግል የኛ እያሉ ቀጥፈው ግራ ሲያጋቡንም የቆዩትንና አሁንም ብቅ ያሉትን ወግዱ በሚል ማራቅ አለብንም ማለት ነው። ድጋፋችን ለሚታገሉት ብቻ ይሆን ዘንድ ይገባል። ባለን አቅም ሁሉ ዘረኛና ፋሽስቱን አገዛዝ የሚታገለውን ህዝብ ልንታደገው ይገባናል ማለት ነው። በትግል ሜዳ ሳይገኙ ራሳቸውን የትግል መሪ ብለው ሰይመው ሊዘርፉን የተነሱትን ማስወገድ አለብን። ከጎራችን ምኞት አይከለከልም፣ ግን እንቁራሪት ምን ብታብጥ ዝሆን መሆን አትችልም። ለዓመታት ትግሉን አጧጧፍ አገር ነጻ ልናወጣ ነው ያሉን የሐሰት መግለጫ ሲያወርዱብን የከረሙት ዛሬ የት ናቸው? ከገንዘባችን ጋር ተናዋል። ሌሎች አይናውጣዎች ግን የሌባ አይነ ደረቅ ሆነው አሁንም አሉ። ለቦረና ድርቅ፣ ለፋኖ፣ ለወለጋ፣ ሸዋ ወዘተ ተፈናቃዮች እያሉ ገንዘብ የሚዘርፉ ሰለባቸው ብንሆን ተወቃሾች ራሳችን ብቻ ነን። ጎራችንን አጥልተን በሐቅ ለህዝብ የቆሙትን አስተባብረን ተባብረን የፋሽስቱን ኮሎኔል አገዛዝ በቁርጠኝነት ከተያያዘ ህዝብ ጎን ሆነን ወደ ድል እናመራ ዘንድ አስመሳይ ተጋዮችን አጋልጦና አርቆ የመከኑ ወይም ውድቅ የሆኑ ማድረግ አለብን። ይህም ግዳጅ ነው። ሐቅና ታሪክን ጥበቃም ትግል ነው። ያውም ዋና አስመሳዮች አወናባጆችና ህዝብን ንቀው የህዝብን ትግል ሊያኮሰምኑ የሚጥሩትን ማሳፈር የትግላችን አካል ነው። ይህን መርሳት መዘንጋት የለብንም እንላለን። ዘረኛውን አገዛዝ በጋራ ትግል እንደምስሰው። የትግል ጋሬጣዎች ይወገዱ። ሀገር ግን አገር ነች። ከህይወት አሰፋ።
ህዝባችን ለአያሌ ዘመናት የአጉል ልማት ተጠቂ ሆኖ የቆየውን ያህል የኋላ ቀርነትና የድርብ ጭቆና ማዕት ሲወርድበት እንደኖረ የታሪክ መረጃዎች ይጠቁማሉ። ገዢዎቹ ከኋላ ቀርነት ጋር እየተፈራረቁ በጎዱት መጠን አገር አንድ እርምጃ የኋሊት እያዘገመች መኖሯን ከቀደመው ታሪኳ ላይ ቆንጥረን ልናይ እንችላለን። ለአያሌ ዓመታት እንደ ሰው ሳይቆጠር ለማያውቀው የልማድ ባሪያ ተገዢ ሆኖ መቆየቱ ሳያንስ ለሰውኛ ልማዳዊ መንፈስም ገባር ሆኖ እንደቆየ መረዳት ይቻላል። ማይምነትንና ድህነትን ከዘማዳዊ አኗኗሩ ጋር በማቆራኘት ዘመነኛ የልማት ባርነት እስኪመጣ ድረስ አምባገነኖች የቻሉትን ሁሉ በደል ፈጽመውበታል። ለስልጣናቸው መደላደል ሲሉም ባልተገባ ልማድ እጅ እግሩ ጠፍ ንገው የቆም እስረኛ እንዲሆን ያልፈጠሩት የተንኮል ገመድም አልነበረም። በዚህም መሰረት ህዝብን በተለያየ መንገድ በማሰቃየት አንገት ደፍቶ እንዲኖር የማድረጉ ዘዴ አንደኛው የገዢዎች እኩይ ልማዳዊ መንፈስ ሆኖ ቆይቷል። አሁን በዘመነኛው ስርዓት ደግሞ ወጣቱን ክፍል የደባል ሱስ ተጠቂ በማድረግ አፈናና ግድያቸውን ጨምረው እየተሳቀቀ እንዲኖር የማይጠቅሱት የተንኮል አንቀጽ የለም። ገለባ የሆነ የትምህርት ስርዓት ዘርግተው በእውቀት ችግር እንዲሰቃይ ካደረጉ በኋላ በየሄደበት ሁሉ እየቀለለ እንዲኖር ያልፈጸሙት በደልም አልተገኘም። አምሮ ዝጎ ታሪኩንና ራሱን እንዲረሳ የሆነበትን የክፋት ልማድ ለማረጋጋትም ሆነ የገዢዎቻችንን ዘበና ለመግለጽ በየጫት ቤቱ የሚውለውን ወጣት መቃኘቱ በቂ ይሆናል። ይህ ደግሞ ካሮጌው ስርዓት የዞረ የዘመነኛው አገዛዝ ውርስ በመሆኑ የግፍና የስቃይ ባለቤት የሆኑት ብልግናዎች ሳይቀሩ ውርሱን ተረክበው የመከራ ሸቀጣቸውን ያራግፉበት ይዘዋል። በዚህም መሰረት ብዙውን ጊዜ ለዚህ አይነቱ በደል ተጠቂ የሚሆነው የህብረተሰብ ክፍል ደግሞ መከረኛው ወጣቱ መሆኑ ይታወቃል። ይሁን እንጂ በኑሮ ውድነት አጨናንቀው በየጎዳናው ብቻውን እያወራ እንዲሄድ የፈረዱበትን የእድሜ ባለጸጋ የህዝብ ክፍልም የበደላቸው ተጠቂ አድርገውታል። ቅልጥና ይዘት እያወጡ መላውን የህብረተሰብ ክፍል የማንነት ሀብቱን ቀምተው የነጻነት ረሃብተኛ በማድረግ መጪውን ዘመን አሻግሮ እንዳይ የአፈና ጨርቅ ጋርደው እያደናበሩት መሆኑ ግልጽ ነው። በዚህም የተነሳ መገንጠልን ያላመጥ ዘንድ ብሔርን አስነክተው ማንነቱን እንዲረሳ ካስደረጉት በኋላ ያልፈላ የፖለቲካ ጉሽግተው በየጎዳናው እየተፋ እንዲውል ያደረጉበትንም ክስተት ማንሳት ይቻላል። የአሮጌ ስርዓት ተሸካሚዎች ወጣቱን ክፍል አእምሮውን ስቶ ሰማይ መረቱ እንዲዞርበት በማድረግ የቆመባት መሬት እስክትከዳው ድረስ ያልቆፈሩት ስርቻ የለም። ደግነቱ በደም የታነጸች አባቶች ርስት ስለሆነች የቆፈሩትን ያክል ቢቆፍሩም እነርሱ ተናዱ እንጂ ልትናድላቸው አልቻለችም። ለምን ከተባለም የቃል ኪዳን ምድር በመሆኗ እነርሱ ተንደው እስኪያልቁ ድረስ የቻሉትን ያክል ቢጥሩ ከቶውንም ልትናድላቸው አትችልምና ነው። ለዚህም ነው አምባገነኖች ህዝብን ረጅም ገደል ውስጥ ሊከቱት ያላቸውን ኃይል አሟጠው በተጠቀሙ ማግስት ሰንሱነትን አትርፈው አለ የተባለውን ውርደት ሁሉ የሚከናነቡት። ይሁን እንጂ የሞት ሞቱን ታግሎ ነፍሱን ያተረፈ ዜጋ በርካታ ቢሆንም በከፋው የበደል በትራቸው ቀጥቅጠው መዳረሻ ያሳጡትን ህዝብ ብናፈላው ቁጥሩ ቀላል አይደለም። መዳረሻቸው ተፍቶ ካልታወቁት ከእልፍ አላፍ ዜጎቻችን መካከል ለማንነቱ ሲታገል እየታፈነ ተወስዶ የተጨፈጨፈው የወልቃይት አማራ ህዝብ አንዱ ነው። የአማራ ማንነቱን ተቀምቶ መሬቱ ሊወሰድ ተንኮሉ ሲሸረብ አላስነካም በማለቱ አረመኔ ወያኔ የፈጸመው ዘግናኝ ግፍ መሆኑ ነው። በሌላ በኩል የመንግስቱ ኃይለ ማርያም ወታደራዊ አገዛዝ ለህዝብ እንደማይበጅ የተረዳው ኢህአፓ ሁለገብ ትግል በማጥፋት ህዝብን እያታገለ በነበረበት ወቅት የተፈጸመውን ግፍ እናስታውሳለን። ለህዝብ የሚከፈል መስዋዕትነት ቀላል አይደለምና አያሌ ታጋይ ልጆቹን ገብሯል። ይህ ማለት ደግሞ ትግራይ ውስጥ በወያኔ ደብዛቸው የጠፋው የኢህአፓ ታጋዮችን በሁለተኛ ደረጃ አይተን ማለት ነው። በሶስተኛ ደረጃ ልናየው የሚገባን ደግሞ የአዲሱን ወንጀለኛ ሹም ጉዳይ ነው። ከባንክ ተዘርፊያው በተጨማሪ በሺዎች የሚቆጠሩ ዜጎቻችንን ለስቃይ ዳርጎ ሳያበቃ የደምቢዶሎ ዩኒቨርሲቲ የአማራ ሴት ተማሪዎችን ደብዛቸው እንዲጠፋ ማስደረጉ ነው። የዜጎቻቸውን መዳረሻ እያስጠፉ አገር እንመራለን ማለት ደግሞ ሴትና ጨዋታ መሆኑን ከልብ መረዳትን ይጠይቃል። ህዝብን ሽጦ አገር እገዛለሁ ማለት ምን አይነት እብደት እንደሆነ በጥሞና ላስተዋለው ሁሉ ትርጉም ለመስጠት የሚቸግር አይመስለኝም። ከንጉሱም ይሁን ከደርግ የባሰበት የወያኔው ተኩላ ብልጽግናን መርቶ አገር ሊያስጠፋና ህዝብ ሊያስጨርስ ጥርሱን አግጥቶ የተነሳ መሆኑን በቀላሉ መረዳት ይችላል። ወዲ አገሬ ህዝቦች፣ ይባን በእንዲህ እንዳለ ሆኖ ወጣቱን የህብረተሰብ ክፍል የእናት አገር ወግና ባህሉን አስጥለው የባዕዳንን ልማድ በግዳጅ ሲጭኑበት እንደቆዩ ሁላችንም የምናውቀው ጉዳይ ነው። የቀደመው እንዳለ ሆኖ ምን ሊያስከትል እንደሚችል መገመት በማይችሉ የደንቆሮ ስብስቦች ተከበን የኖርነውን ያህል ዛሬም የብልጽግና ግሞች ትውልዱን እየበከሉ አገር ማቆሸሻቸውን ስራዬ ብለው ተያይዘውታል። እነኚሁ አዲስ ገብ የዘረኛ ስብስቦች ወጣቱን ከጫትና ከሐሺሽ ጋር አቆራኝተው ራሱን ስቶ እንዲወድቅ ያልቆፈሩት ጉራንጉር የለም። ለጠፍንጎ በታሰረበት ሱሳዊ ልማድ ምክንያት ከቆፈሩት ጉድጓድ ውስጥ ሊገባ ሲቃስት እየተመለከቱ አይተው እንዳላዩ የሚሆኑትን ነገር መናገር አይቻልም። ደስታቸውን መቆጣጠር እስኪያቅታቸው ድረስ ይፍነሸነሻሉ። ሰው በዜጋው ስቃይ ሲደሰት ማየትን የመሰለ አስነጓሪ ነገር ያለ አይመስለኝም። በክፋት የሚናጡት የእኛዎቹ ቀኛዝማቾች ዜጎች ግራ ተጋባብተው ሲደናበሩ እነሱ አገሪቱን በድንቁርና ከበው እንዳሻቸው ይጨማለቁባታል። ድሮውንም የፈለጉት ይሄን ነበርና እስኪበቃቸው ድረስ እየተጫወቱብን ይገኛሉ። ተወልዶ ባደገበት አገር ላይ ስደተኛ ሆኖና ፕላስቲክ ድንኳን ዘርግቶ የጎዳና ህይወቱን እንዲመራ ገፍትረው ሲያስወጡት ጉልበት እንጂ አመሮ የሌላቸው መሆኑን መረዳት ይቻላል። አገራችን በሁለገብ ችግር ምክንያት አብይ አህመድ በሚሉት ደንቆሮ አረመኔ ቅርቃር ውስጥ እየገባች መሆኗን የምንናገረው ከዚህ የተነሳ ነው። ሰውየው የለየለት ኮቴቪስ ነጠላ እንደሆነ ምንም ጥርጥር የለውም። የወሬ ጣቃ መቀርደት ለሀገር ይበጅ ይመስል እንቶ ፈንቶ ንግግሩ ከልካልኳል። ደግነቱ ከጭራቆቹ መለስ ዜናዊና ስብሃት የተማረው ግብዝነትን ስለሆነ አወዳደቁም ሆነ አጠፋፉ እንደዚያው እንደሚሆን እኔ በበኩሌ እንክታርግ ያምናለሁ። ከዚህ በተረፈ የገቢ ምንጫችን ነው በሚሉት የደንቆሮ ፍልስፍና ምክንያት ያፈደሩን መሬት በጫት ማጣበቡን ተያይዘውታል። ለምን ከተባለ ደግሞ ህዝብን በተለይ ወጣቱን በሰኝነት ቆራኛ ተብትበው የአገር አለኝታውን አምሮ በማደርዘዝ ጠባብ በሆነ ህሊናቸው የጠበበ አገዛዛቸውን ለማስፈናውና ነው። ሁሉም የሚገርመው ደግሞ ለሱስ ካስተማሩት ብሶተኛ ህዝብ በላይ እነርሱ በአልኮል እየጠነበዙ በሐሺሽ እየነሆለሉ ሱሰኞች ሆነው አገርን ገደል አፋፍ ማድረሳቸው ነው። የምልጃ ገንዘብ እጃቸው ሲገባማ የሚሆኑትን አጥተው ጫት መቃም ብቻ ሳይሆን በሐሺሽ እየደነዘዙ ህዝብ ላይ መከራን እያጨዱ ይከምሩበታል። በዚህም መሰረት እቡይነት አንጓሎ የጣላቸው የመልካም ሰብዕና ረሃብተኞች እንደሆኑ ከዚህ ላይ መረዳት ይቻላል። በመሆኑም ሰክረውም ሆነ መርቀነው በግድ ያስታወሱትን ብሶተኛ ህዝብ ጧት መርሳት ሲጀምሩ ጭንቅላታቸው ባዶውን የቀረቀፎ መሆኑን ምሳሌ እያነሳን ልናወራ እንችላለን። መረን ከለቀቀው ባህሪያቸው የተነሳ በረሃብ እየተሰቃየ ያለውን ዜጋ መርሳትም ብቻ ሳይሆን አስታውሰውትም አያውቁም። አብዛኛውን ጊዜ ህዝብን በመናቅ ለማወናበድ ሲውረገረጉ ይስተዋላል። መቼም ይወጣላቸው አወናባጆች ናቸውና አያደርጉትም ብሎ የሚከራከር ዜጋ ካለ ራሱም በወንጀላቸው ተላልፎ በግብረአበርነት የሚቆጠር ብቻ ነው። በዚህም መሰረት እርዳታ የመጣውን የተረጂ ስንዴና ዘይት እስከ መሸጥ ደርሰው በየሆቴሉ አልኮል እየተጋቱ ሲያመሹ አፍረት የሚባል ነገር አይነካካቸውም። ከልክ በላይ በአልኮል ጠንብዘው በጠጡት መጠን የደሃ ህዝብ ሀብት መሆኑን ረስተው በተጋቱት ልክ ሐሞት እየተፉ ማደሩም እንደዚሁ የባሪያቸው ነው። በጣም የሚገርመው ደግሞ አንዳንዶቹ የብልጽግና ካድሬዎች በሚዘርፉት ገንዘብ ተዳራቸውን ረስተው ዝሙት ሳይቀር ሲፈጽሙ መገኘታቸው ነው። ምን ያህል አፍረተ ቢሶች እንደሆኑ ከዚህ መረዳት ይቻላል። የቃል ኪዳን ቀለበታቸውን እንኳን ለማክበር ያልቻሉ ሴሰኞች ናቸው። ለነገሩማ ለህልፍ ያልታመኑ ፍጥሮች ሆነው ሳለ ለትዳር ቃል ኪዳን ይታመናሉ ብሎ መጠበቅ የዋህነት ነው። የለየለት ርካሽነት ማለት እንግዲህ ይሄ ነው። አገር ማፍረስና ታሪክን ማጥፋት የወያኔ ወራሽ የሆነው ብልጽግና ፓርቲ ቀዳሚ ተግባር ከሆነ ከሁለተኛ ደረጃ ደግሞ ምዝበራ፣ ስካርና ዝሙት እንደ ቀደም ተከተላቸው የዘወትር ተግባሮቻቸው ናቸው ማለት ይቻላል። አገር ተመራች ከተባለ እንግዲህ ይሄ መሆኑ ነው። የእልፍ አላፍ ከርታታዎች አገር የሆነችው ይቺ ምድር እስከ መቼ ድረስ እንደነዚህ ባሉ ቆሻሻ ፈካራሞች እየተበከለች እንደምትኖር ግን እግዚአብሔር ይወቀው። መቼም እንዘርዝረው ብለን ከተነሳን ብዙ ነገር ልንዘረዝር እንችላለን። በአመት አንድ መጽሐፍ እንኳን ለማንበብ አቅም እንዳይኖረው ማድረጋቸው ሳያንስ ስነ ልቦናው ተሰልቦ የጋንጃ በአጠቃላይ ባደንዛዥ እጾች ደባል ሱስ መጫወቻ እንድንሆን ማድረጋቸው ከበደልም በላይ በደል ሆኖ ተመዝግቦባቸዋል። ተዘርዝሮ ከማያልቀው የገዢዎቻችን የበደል ተግባር ውስጥ ብዙዎቹ በወጣቱ ላይ እየተፈጸሙ የቆዩት አሳዛኝ ክፎች ለመሆናቸው ታሪካችንን መዳሰሱ ተገቢ ይሆናል። ትውልድ የማይረሳው ዘግናኝ ጭፍጨፋና እንግልት ዋና ዋናዎቹ ሲሆኑ ታሪኩን በርዘው ታሪክ አልባ እንዲሆን ያደረጉበትም ጥረት ከዚህ ውስጥ አንዱ መሆኑ አልቀረም። ውድ የአገሬ ህዝቦች የግፋቸው ጉዳይ ሊነገር የማይችል የዚች አገር ሸክም መሆኑን ጥቂቶች ቢክዱም ብዙዋኑ የሚስማሙበት ስለሆነ የሚያከራክረን ጉዳይ አይሆንም። ዘርማን ዘራቸውን በቅንጦት ኑሮ እየመሩ ብዙዋኑን ለልመና ዳርገው የጭካኔ ድንበራቸውን ሊያሳዩን ብዙ ጥረዋል። እንዲህ አይነቱ አሳፋሪም ሆነ አሳዛኝ ድርጊት የተለመደ ቢሆንም አገር ሽጦ ህዝብን ለባርነት ማስማማት ማለት ግን ለአብይ አህመድ ዋና ያረመኔነት መገለጫ ሆኗል ለማለት ያስችላል። ይህን ተከትሎም ህዝብን ፈርቶ ለህዝብ የሚገዛ መሪ አልወጣልን ባለ ቁጥር ያልተማሩ አምባገነኖች ዙፋን ላይ የወጡ ግፋቸውን ሲያስቆጥሩን እንደኖሩ የታሪክ መዛግብቶቻችን ይመሰክራሉ። የመሰረተ ትምህርት ፕሮግራም መዘርግቶ ጎልማሶችን አስተማረ የተባለውን መሀይም ግለሰብ ማስታወስ ተገቢ ይሆናል። አልፋላፍ የተማሩ ወጣቶቻችንን አርዶ በልቶ መንግስቱ ቪቫ ያሰኘ ጭራቅ ፍጡር ነበር። አርመኒ መንግስቱ የአገር ዋልታም የሆነውን ያን ትውልድ ጨፍጭፎ ሲጨርስ ግን ለምን ያለው አልነበረም። የተረፈን ነገር ቢኖር ግን ህዝብን ለስቃይ ዳርጎ እግሬ አውጪኝ ካለ በኋላ ሐራሬ ላይ አሁንም በተንደላቀቀ ያዛውንት ኖሮ ህይወቱን መግፋቱ ነው። አቁ ይህ ሆኖ ሳለ ዛሬም ለአገራት ሲው አብይ አህመድና ጀሌዎቹ ያጎነበሱ የበዙትን ያህል ህዝብ ጭዳ ሆኖ ሲያልቅ ለምን የሚለው ቆራጥ ዜጋም ብዛም ያለመሆኑ ነገር ነው። መለስ ዜናዊ ፓርላማ ላይ ሲጨፍር ከበሮ ይዘው ይዘሉ የነበሩትን ግብረ በላዎችና አስታውስና መሬት ስለጠበባቸው የዘመኑ ወረከኛዎች ደግሞ አንዳንድ ነገሮችን ላውራ። የተማረ ኃይል እንደ ቅጠል እየረገፈ በነበረበት ወቅት ጎልማሶችን አስተማረ ወይም የአገር ድንበርን አስከበር እየተባለ ይሞካሽ የነበረውን ሰው በላ አገር ቤት እንዲገባ የሚማጸኑት ጥቂቶች አለመሆናቸው ደግሞ ግርም ያሰኛል። ሰው ገዳዩን ወዶ እንዳለው ዘፋኙ አይነት መሆኑ ነው። የዚያ ትውልድ ፍርቶች ታግለው የወደቁት ለህዝባቸው ነጻነት ፍለጋ ሲባዝኑ እንጂ የሰው ቤት በርብረው ወይም የሰው ሚስት ቀምተው እንዳልሆነ ደርጎች ራሳቸው ይመሰክራሉ። በጅምላ ተጨፍጭፈው ሬሳቸው በያውራ ጎዳናው ተዘርሮ የዋለው ያን የመሰለ ቅዱስ ተግባር ሲፈጽሙ እንደነበርም የደርግ ጭራቆች ሊናገሩ ይችላሉ። ነገር ግን አረመኔው ጨፍጫፊ መንግስቱ መሆኑ ተዘንግቶ ወደ አገር ቤት ይመለስልን እየተባለ መወትወቱ እውነትም ሰው ገዳዩን ወዶ ነው ነገሩ። መንግስቱ አይደለም በህይወቱ ቆሞ ሞቶ እንኳን ሬሳው ቢመጣ የኢትዮጵያ እናቶች አረ አፈር ያለብሱታል ብዬ አላምንም። ለምን የሚለኝ ካለም መልሴን በይደር ለማቆየት ፈልጋለሁ። ያማለ ይህ ለመንግስቱ ሆነ ለመለስ ዜናዊ አልያም ደግሞ ለኃይለ ማርያም ደሳለኝ የሚሆን ለዚህኛው ዋሾ ቅጥረኛ የተወሰነ የህብረተሰብ ክፍል ጭራ ቆልቶ ያደረ ወይ የሚያድር አይኖርም ለማለት አይቻልም። ምክንያቱም ውዥንብርና ፍርሃት፣ ጥቅምና ርካሽነት፣ ድህነትና ግዴለሽነት አንድን ህዝብ የሚገድለውን አምባገነን እንዲቀበል ያስገድዱታልና ነው። ለዚህም ነው ነጥሮ ወጥቶ ሀቅን በመያዝ ለሀቅ ከመሞት ይልቅ ተግበስብሶ እየተጓዘ ጎስቋላ ህይወቱን የሚመራው። እውነታን በሚጋርድ መንፈስ የተሸፈነ የህብረተሰብ ክፍል ደግሞ ውሎ አድሮ አመሻሽ ላይ ሀቁ ቢገለጽለትም የታጋይን ጉዞ ማስተጓጎል መቻሉን ብዙ ጊዜ አይተነው ኖረናል። ብዙ ጊዜ መታየቱ ብቻም ሳይሆን ሳያስልስ ጎርቶን ያለፈ ስለመሆኑ ታሪካችንን መዳሰሱ ጠቃሚ ይመስለኛል። በዚህም መሰረት የመከራችን ጫፍ አልታይ ብሎ አድማስ ሙሉ ጨለማ ወርሶን መኖራችንን እስኪበቃን ድረስ ሁሉንም አይተናል። አቁን መንገድ በመተው የሐሰት ጎዳናን ይዘን ስንሰቃይ ሳለ አበሳችን የሚረዝም መሆኑን ግን ልብ ሳንለው ኖረናል። ይህ ሊሆንበት የቻለው ዋናው ምክንያት ደግሞ የገዢዎቻችን አዚም ሊለቀን ስላልቻለ የሰውኛ ልማዳዊ አገዛዝ መንፈሳቸው ተጭኖን ያለ በመሆኑ ነው። ይህን ሰበብ አድርጎም የመንግስት ቅርጽ ያለው የሽፍታ ስብስብ አገር እያመሰ መሆኑን ስንነግራቸው ስም ሊሰጡን ይከጅላሉ። የልባቸው ይድረስ ብለን ስም ስጡን ስንላቸው ደግሞ የፈረደበት ነፍጠኛን ያነሳሉ። ነፍጠኛ ምንድን ነው ስንላቸው ነፍጠኛ ገዳይ ነው ይሉናል። ማንን ገደለ ስንላቸው ደግሞ የፈረደበትን የኦሮሞ ህዝብ ይጠራሉ። ነፍጠኛ የገደለው የውጭ ወራሪን እንጂ ወገኑን አይደለም እያል ልናስረዳቸው ስንሞክር ጣሊያንና እንግሊዝን ፈጽሞ ማስታወስ ይሳናቸዋል። የሰው ደም ጠጥቶ አልጠግ ያለውን የጭራቅ ስብስብ ስናነሳባቸው ግን ጸጉራቸው ይቆምና የሚሆኑትን ያጣሉ። የሰይጣን ጭፍሮች ሰይጣንን እንጂ መልአክን እንደማይከተሉ ግልጽ ነው። በእውነት ሸኒና በጭፍሮቹ መካከለ ያለው ሁኔታም ይን ይመስላል። ብቻ የህሊና በሲሮች ሐሳብ ምን ጊዜም ቢሆን ይኸው ስለሆነ ብዙም አይገርመንም። እነርሱ ካልተፈጠሩበት ዘመን ጀምሮ ዛሬ የሚፈነጩበትን ምድር ያቆየልን የአማራ ህዝብ መሆኑን ባለማወቃቸው ወይም ሊያውቁት ባለመፈለጋቸው እንደሆነ ብንጠረጥርም ሰዎቹ የበታችነት መንፈሳን ቆያን ገላታቸው መሆኑን ግን ለመረዳት እንችላለን። ከመሆኑም እነኚህ ግዑዛን ፍጥረት ሳራልቀመሱም እንጂ በልተው የማይጠግቡ የጋማ ከብቶች መሆናቸውን ደህና አድርገው ስላሳዩን እናመሰግናቸዋለን። ያማለ ይህ ያገዛዙ ደጋፊዎች የሆነው ሁሉ አጥን አንቀረን በተፋነው መጠን ሐሰት ወደ ውስጣችን ገብቶ ውዥንብር እየናጠነውና ተደነባብረን ልንጠፋ ተመቻችተናል። አቃል ገባን እያለ በገዢዎች ሐሰት ተማርከን ከአራት አስርት ዓመት በላይ የነጻነት ምስጢራችንን አሳልፈን ስንጸጥ የቆየንበት ታሪካችን በስፋት ተጽፎ ተቀምጧል። በዚህም የተነሳ በዘመኑ የከፋው መላችን ሆኖ ለመመዝገብም በቅቷል ማለት ይቻላል። ያለመብሰላችን ወይም በፍርሃት መናጣችን አልያም ደግሞ በሆነ ልማድ መጠፍ ነጋችን ይሁን አይሁን አላውቅም። ነገር ግን በምድረ በዳ የድንቁርና ድንኳን ውስጥ ጨለማ ጋርዶን አበሳ እየቆጠርን ያለን ስለመሆናችን ግን መናገር እችላለሁ። እውነታን ተቀብለንና ለእውነት ሟች ሆነን አቁን ዳር አድርሰነው ቢሆን ኖሮ ሁኔታዎች ተቀያይረው በመጡ ነበር። ነገር ግን አንገት መድፋት አመላችን ሆነና የነመለስን ቅርሻት ደፍተን ሳንጨርስ የነብይ አህመድን ልጋግ መጥረግ ጀምረናል። እስከመቼ ድረስ ቅርሻት ጠራጊዎች ሆነን እንደምንኖር ግን እንዲነግረኝ የምጠይቀው ሰው ፈልጋለሁ። ይሃፋ ለህዝብ ብለው አሳር ፍዳቸውን እያዩ አበሳን በተቀበሉ አባላቱ አማካኝነት መራር መስዋዕትነትን ከፍሏል። ይህን ሀቅ ያልተቀበሉ ዜጎች ቢኖሩ ደርግና የደርግ ርዝራዦች የመጀመሪያዎቹ ሲሆኑ፣ ኦነግ፣ ሻቢያና ወያኔ ከናጫፋሪዎቻቸው በሁለተኛ ደረጃ ይከተላሉ። በሶስተኛ ደረጃ ለማስቀመጥ ከተፈለገም ባዕዳንን ማስገባት ይቻላል። ዞሮ ዞሮ ኢህአፓ ለህዝብና ለአገር ብሎ ያን ሁሉ መሪር መስዋዕትነት ሲከፍል ዳር ቆሞ ሳትሞቅ የነበረው ዜጋ ሁሉ ኢትዮጵያን ለማስበላት በቅቷል። ይህ ነው ዋናው ቁም ነገር። ሌላው ቀላል ነው። የሆነው ሆነና ዛሬም አበሳችን ከአብይ አህመድ አገዛዝ ጋር እንደሆነ ማስተዋል ለሚችል ሰው ሁሉ ጉዳዩ ግልጽ ነው። ልጆቻቸውን በውጭ አገር ዘመናዊ ትምህርት እያስተማሩ የድሃውን ህዝብ ልጆች ግን ለዘመናዊ ሱልፍ አጋልጠው እያዛጋ እንዲውል ማድረጋቸው አቆኗል። ይህ አይነቱ ተግባር ደግሞ ከላይ ለመጥቀስ እንደሞከርኩት ሰውኛ የገዢ ልማድ ተግባር መሆኑ ነው። ከዚህም አንጻር ወግና ባህላችን እየራቀ እንዲሄድ የማይፈነቅሉት ድንጋይ አልተገኘም። የአባቶቻችንን ባህል ስንንቅና ለማናውቀው የባዕዳን ታሪክ ስናጎነብስ በውድ ዋጋ እየገዛን የምንለብሰው ሱሪ ወገባችንን ትቶ ወደ መቀመጫችን ወረደ። ይህ እንዲሆን የፈረዱብን ደግሞ ጥጋበኛ ገዢዎቻችን እንደሆኑ ማንም ሊናገር ይችላል። ወግና ባህላችንን ፈንገው በመያዙ በኩል ወደር አልተገኘላቸውም። በዚህም ሳያበቃ አስተሳሰባችንም ጭምር ወርዶ አገራችንን በጉልበት ልንደፋ ሰፊውን መንገድ እያመቻቹልን ይገኛሉ። ሲጀመር ጥፋቱ ከኛው በመሆኑ ለማንነታችንና ለክብራችን ባለመሞታችን ምክንያት ጫጩቶች አድርገውናል። ጫጩትነት ማለት ደግሞ የማይገባ ነገር ጭሮ አገር እንደማቆሸሽ ማለት ነው። በሌላ አነጋገር አንጎል ወደ ንፍጥ ሲቀየር አስተሳሰብ ይዘግጥና አመለካከት ሻግቶ የገማ ድርጊትን ይፈጥራል እንደማለት ነው። በዘመነ ብልጽግና ወቅትም ኦነግ ሸኔዎች የሚፈጽሙት ድርጊት ይህን ይመስላል። በሌላ በኩል ደግሞ አበላላችን ሳይቀር ጨዋታና ንግግራችንም ቀጣቷል። ስለ ሙዚቃችን ጉዳይማ ባናወራው መልካም ነበር፣ ነገር ግን ልናወራው የግድ ይለናልና ትንሽ ነገር ላንሳ። አንዳንድ የዘመኑ ዘፈን ተብዬዎች ወደ ጆሮዬ ሲደርሱ ውሻ የጮኸ ይመስለኛል በማለት ሲናገር የሰማሁትን ወዳጄን አስታወሰኝ። ትውልዱ መላቀቱን አጥቶ ከባህል እንዲወጣ በማሰብ በሙዚቃው በኩል ያላደረጉት ነገር የለም። እየተዛቡ የሚታተሙትን የመጽሐፍት አይነትና ብዛት ቁጥራቸውን ሳንረሳ ማለት ነው። ሙዚቃ የአንድን አገር ገጽታና ያንድን ማህበረሰብ ወግ በማንጸባረቅ በኩል ጉልህ ሚና ያለው የህዝብ ቅርጽ ስለመሆኑ ብዥታን ሊፈጥር አይገባም። ኢኮኖሚያዊ፣ ፖለቲካዊ፣ ታሪካዊና ማህበራዊ ጉዳዩን ያፍራል፣ ይፈታል፣ ይቋጥራል። ሙዚቃ ይህን ያህል ጉልበት አለው። ይሁን እንጂ ገዢዎች ስልጣን በያዙ ወቅት ለራሳቸው በሚመች አይነት እንዲታተሙላቸው ያልፈጠሩት ጫና አይኖርም። ቢያንስ የፍየል ወጠጤን ሽለላ ልብ ይሏል። ደርግ የተራማጅ ክፍሉን ወኔ ለማላሸቅ አስቦ የድምፃዊ ይርጋዱ ባለል ቀረርቶ መጠቀሙን እናስታውሳለን። በሌላ በኩል ግን አምባገነኖችን ሸንቆት የሚያደርግ ዘፈን ሲታተም ደራሲውንና ዘፋኙን ፍለጋ ሲቋትኑም ታዝበናል። በዚህ ምክንያት በደርጉም ይሁን በወያኔ ብዙዎቹ የኪነ ጥበብ ባለሙያዎች ለእስራትና ለእንግልት ተዳርገው ሲሰቃዩ እንደኖሩ የምናስታውሰው ታሪክ አለ። ይህ አንደኛው የገዢዎች ክፋት ሲሆን፣ ሁለተኛው ደግሞ ከላይ ለመጥቀስ እንደሞከርኩት ከሀገር ወግና ባህል ውጭ በማድረግ የጋጠ ወጥነት ቅርጽ ያለው ሙዚቃ እንዲታተም እያስደረጉ አዲሱን ትውልድ ሲያላሽቁት ኖረዋል። በዚህም ረገድ ብዙሃኑ የወጣት ክፍል ቅጣም ባሩ ለማይታወቅ ዘፈን እጅ ሰጥቶ ከሀገሩ ኮብልሏል። ከሀገር መኮብለሉ ባልነነቀ ነበር። ነገር ግን እናትና አባቱ ባህል ወጥቶ ወደማያውቀው ልማድ ሾልኮ መጥፋቱ ደግሞ ግርምቱን ከፍ ያደርገዋል። ከሀገሩና ከባህሉ የወጣ ዜጋ ከራሱም ጋር ተጣልቶ ይወጣና የሚሄድበትን ሳያውቅ መሀል መንገድ ላይ ቆዝሞ ለመታየት ይገደዳል። ግራ መጋባት ማለት እንግዲህ ይህ ነው። በዚህ ጊዜ ታዲያ ሹማምንቶቻችን የልባቸውን አይሰሩም ብሎ የሚያስብ ሰው ካለ በብርቱ ተሞኝቷል ማለት ይቻላል። የደራሲያኑንም ጉዳይ ብንወስድ ተመሳሳይ ነው። ሀቅን አሳትማችሁ ለህዝብ አቅርባችኋል ተብለው መዳረሻቸው የጠፋ ደራሲያን እንዳሉም ልብ ልንል ይገባል። እንዲህ እያደረጉ ትውልዱን ሽባ አድርገው የልባቸውን ካደረሱ በኋላ የግፍ ጽዋው ሲሞላ ሞትን በስደት ያመለጡት ሲመስል እግር አውጪኝ መርጠው ይፈረጥጣሉ። ይህ ነው እንግዲህ ከላይ በጥቅሉ ለማየት የተቻለው። ከእምነቱና ከባህሉ እንዲወጣ አድርገው አልባሌ ቦታዎችን እንዲያዘወትር ወደ ጎዳና ሲገፈትሩትም ይሄን ለመፈጸም ነው። ግፋቸው ብዙ ነው። ይህን ሁሉ ግፍ የሚፈጽሙትም ማንም ቀና ብሎ እንዳያቸውና በአገር ላይ እንደፈለጉ እንዲጨማለቁ ለማስቻል እንደሆነ ለሁሉም ግልጽ ነው። የጭቆና ናዳ እየወረደብን እያለ አካላችን መቁሰሉን ዘንግተን ሁሉን ነገር እርግፍ አድርገን ስንተው ገዢዎቻችን እንደፈለጉ ተጨማለቁብን። ፋሽን የተባለ ቀዳዳ ሱሪ ለብሰን ጫት ቤት መዋሉን ልማድ ስናደርገው ደግሞ ከኛ በላይ እነርሱ ሊመረቅኑ ይቃጥፋቸዋል። በዚህም መሰረት ጥቂት የማይባለው የትውልዱ ክፍል ከመራራ ትግል ይልቅ ጨለምተኝነትን መርጦ በዘመናዊ ባርነት የቁም እስረኛ ሊሆን የወደደ ይመስላል። የገዢዎቻችን ያገዛዝ ልማድ ይሄ ሆኖ ሳለ የእኛ ተሽመድምዶ ለመገዛት መውደቅ ደግሞ ምን ያክል ባርነትና ፋቂዎች መሆናችንን ይገልጻል። አባቶች ለክብሯ ዘብ ቆመው በኖርባት ምድር የእኛን ወግ ጥለን የባዕድ አገራት ልማድን ስናነሳ ስንጥል ሳናውቀው አጎንብሰን ልንወድቅ ደርሰናል። ማጎንበሳችን ብቻም ሳይሆን ለመንበርከክ ስንዘጋጅ የለየልን ማፈሪያዎችም ሆነን የአባቶቻችንን አጽም እያረከስ እንገኛለን። በዚህም መሰረት ትውልድ ነጠፈ ለማለት ባይዳዳኝም የነቀዘ የትውልዱ ክፍል እንዳለ ግን መናገር እችላለሁ። የዘረኛ ጫጮች ተፈልፍሎ ምድሯን መበከሉን ለተመለከተ ዜጋ ሁሉ የነቀዘ ትውልድ እንዳለ መረዳት ይችላል ማለት ነው። በመሆኑም በማዕረግ የቆየችልንን አገር ክብሯን አዋርደን ለባዕዳን ምድር ልንሰግድ ስንቋምጥ ማንነታችንን ያለ ክፍያ እንደሸጥን ማወቅ የግድ ይላል። ይህ ተግባራችን ደግሞ የታሪክ ከንቱዎች ሆነን እንድንገኝ አድርጎናል። አባቶች የአባቶቻቸውን አደራ የተወጡት ቃላቸውን ሳያጥፉ መሆኑ ግዴታቸውን በሚገባ ለመወጣታቸው ከገድለ ድርሳናቸው ውስጥ ብዙውን አይተናል። አላየሁም ወይም አልሰማሁም የሚል ዜጋ ካለ እሱ በአካልም ሆነ በአእምሮ ሽባ ሆኗል ማለት ይቻላል። የአባት ታሪክ ተዘንግቶ የትም ሊደረስ እንደማይቻል ኦነግ ሸኔዎች ቢያውቁት ኖሮ ራቆቱን የቀረ የትውልድ ክፍል ባልተገኘ ነበር። ነገር ግን ይህ ሆነና አባቶቻችን ደማቅ ታሪክ ጽፈው በኖሩበት ምድር እኛ ልጆቻቸው የተደለዘ ሰብዕናችንን ተሸክመን ከቋጠኝ ነውራችን ጋር እንዞራለን በዚህም ሳቢያ ባደረበ ሊስተነት እየተከሰስን ያለን ነቀዞች ሆነን ሳለ የሚጨርሰን መርዝ እየተዘጋጀልን መሆኑን ከማወቃችን ላይ ግን ወደ ኋላ ቀርተናል በሰለጠነ ዘመን የሰለጠነ አስተሳሰብ ይዘን አገርን መገንባት ሲገባን ቀጥፈኝነትን ተሸክመን ማራገፊያ ፍለጋ መባዘናችንም ሌላ ክስን አንጥቶብናል እዚህ ይመስላል የተወለደ ቅርፊቶች ያስብለን የቻለው ቅርፊት ደግሞ አንዴ ከተጣለ በኋላ ለማገዶ እንጂ መልሶ ዛፍ ሊሆን እንደማይችል የተክልን ተፈጥሯዊ ባህሪ ማየት ይቻላል ማንነታችን ተጥሎ መፍታችን ተላጠ ማለት ደግሞ ሰብእናችን ከገላችን ላይ ተፈቅፍቆ እንደ ቅርፊት ተጣለ ማለት ነው የራሳችን የሆነ ምሳሌያዊ አነጋገር የሌለንና በአባቶቻችን ምሳሌያዊ አነጋገር የምንኖር የትውልድ ክፍሎች መሆናችን ይታወቃል ነገር ግን የነርሱን ወግና ባህል ንቀን ታሪክን ለማንፋሰስን ሞክር የብዙዎቻችን ሰብእና ቅርፊት ሆኖ ለመውደቅ በቅቷል ለዚህም ደግሞ በነውረኛው አብይ አህመድ የሚታጠቀውንና አገር እየፈጀ ያለውን ሸኔ ተብየውን ጨፍጫፊ ቡድን እንደዋና ምሳሌ መውሰድ ይቻላል ትልቅ ድፍረትም ነውና በአባቶቻችን ምድር ላይ ክብርን ሽጠን ውርደትን አተረፍ ለአባቶቻችን ልጆች መሆናችንም ቀርቶ የገዢዎቻችን ባሪያዎች ሆንና ከፍ ያለው ክብራችንን አውርደን ጎላ ያለውን እርካሽነትን አንጠልጥለናል በሐሽሽና በጫት ደንዝዘን የአገር ህመም አልሰማን ባለቁጥር በእናት ምድር ቁስል ውስጥ እንጨት መስደዳችንንም ቀጥለንበታል እንዴት ተባለም ደግሞ ብዙዋኑ እንኳንስ ሊጠግቢቅርና ርቦት እንኳ በአገሩ እንዳይኖር ከሚያደርጉት አረመኔዎች ጋር ስንጨፍር እየኖርን ነውና ነው አምባገነኖቻችን ለአምስት ዓመት ያክል ዜጋን በስደት ለመጨረስ የሰሩትን ግብ ስናስበው በማናለብኝነት ከፈጸሟቸው አሳዛኝ ግፎች ውስጥ ጉልህ ቦታን ይዞ እናገኘዋለን ብቻቸውን ሊኖሩ የፈለጉ ብቸኛዎች ነበሩና ብዙሃኑን በመገፍተር ጥቂቶችን አቅፈው ሲጃጃሉ መጨረሻቸው ውርደት ሆኖ እንደኖረም የምናውቀው ታሪክ አለ በዚህ መሰረት እንዳሰቡት አልሆነላቸው ሆኖ እንጂ ቁጥሩ ቀላል ያልሆነ ዜጋ ባህር ውስጥ ሰጥሞ እንዲያልቅላቸው የፈጸሙት በደል ታሪክ ይቀር የማይለው ነው ብዙ ነገር ረስተንና ብዙ ነገር ትተን ብዙ ነገር አበላሽተን እንጂ ብዙ ነገር ማንሳት ይቻል ነበር ነገር ግን ትንሽ ጉዳይን ጠልጥለን የምንዞር ባዶዎች ብንሆንም ማውራቱ መልካም ነውና ትንሽ ልቀነጫጭ ለምሳሌ ያህል በአገራችን ስለሚገኙት ታሪካዊ ቦታዎች ጉዳይ ብንጠየቅ መልሱ ጠፍቶን ጣራ ጣራ ልናይ እንችል ይሆናል ትልቅ የሞት ሞት ማለት እንግዲህ ይህ ነው ኢትዮጵያዊ ዜጎቿንን ሳለ ኢትዮጵያዊ ጉዳይ ጠፋን ማለት ደግሞ ራሳችንን አጥፍተን የባዕዳንና አምባገነኖቻችን መጫወቻ ለመሆን በቅተናል ማለት ነው እዚህም የተነሳ የራሳችንን ማንነት ክደን የባህር ማዶውን ባህል ለማመን እየቋመጥን ያለን የትውልድ ክፍሎች ስለመሆናችን አንዱ ማረጋገጫ ይሆናል ማለት ነው ያ ትውልድ ከራሱ አገር አልፎ የባህር ማዶ አገሮችን ገጽታ የተመለከተበት አቅሙ እጅግ የሚገርም እንደነበር ሁላችንም እናስታውሰዋለን ጥንካሬ ማለት እንግዲህ ይህን ይመስላል ፍርሃት ያልፈጠረበትና ለነጻነቱ ሕይወቱን ሳይቀር የሚገብር አንበሳ ትውልድ ነበር ያ ትውልድ ለኔ ካልማት በላይ ነው አረመኔ ገዢዎቹ ጋር ተገፍጦ በመራር የተጋድሎ መስዋዕትነት ሕያው ታሪኩን ለመጻፍ የበቃ ነበልባል ጦር ማለትም ለኔ እሱ ብቻ ነበር አሁንም እሱ ነው ጽናትና ቆራጥነት የግል ገንዘቡ የሆነው የዚያ ትውልድ ፈርጥ ሲነሳ ደግሞ የአባ ብቸኛው ሆኖ እናገኘዋለን ለአገር ሲል ያልሆነው ነገር የለም ሁሉን ነገር ሆኗል ከባድ መከራዎችን ተቀብሏል ሆነው ይልቅ ያልሆነውን ነገር ፈልጎ ማግኘት ይከብዳል ሸብረክን ሳያውቅ የተረከበውን አደራ ከግብ ለማድረስ ሁለገብ ትግሉን እያጧጧፈ አምሳኛው ዓመት ላይ ደርሷል ሲባልም ሁሉን ነገር ሆኖ ባለፈበት ሕይወት ውስጥ አልፎ መሆኑን መረዳት ተገቢ ነው በዚህም አንጻር ፋሽስቶችና ባንዳዎች ከገንጣይ አስገንጣይ ጋር እየተፈራረቁ በጎዱት መጠን በመክሰም ፈንታ በጽናት እያበበ ትግሉን አፋፍሞ ከግማሽ ምዕት ዓመት የተጋድሎ ዘመኑ ላይ ደርሷል ውድ የአገሬ ሕዝቦች ቅጥረኛው በዝቶ ሁለ ገብ የሆነው መከራችን ከልክ በማለፉ ስቃይ በርትቶብናል። የሕግ የበላይነት ጠፍቶ አምባገነናዊ ሥርዓት አልበኝነት ከነገሰ ወዲህ አገር የጥቂቶች ልትሆን ጥግ እየደረሰች ነው። ገድለው ሊጨርሱን ማሰባቸው ረፍት እየሰጣቸው አለመሆኑን ከወዲሁ መገንዘብ ይገባል። አገር ከሌለች ወልዶ መሳምም ሆነ አሳድጎ መዳር ዘበት መሆኑን ማወቅ ከምንም በላይ ሊጠበቅ የሚገባው የትግላችን ዘርፍ ነው። ገዢዎቻችን ሲፈልጉ በጦርነትና በረሃብ ህዝብ እያስፈጁና ደባል ሱፍ አስፋፍተው ወጣቱን ለሥራ ፈትነት በመዳረግ አገሪቱን ገዝግዘው ሊጥሉ ቆርጠው ተነስተዋል። የአገር ኢኮኖሚ መረን ለቆ የኑሮ ውድነቱ እንደወረርሽኝ ሲስፋፋ መከራው እኛ ላይ ለመውደቅ ጊዜ አልፈጀበትም። ሆን ብሎ እየተሰራብን ያለ በደል አለ። ህዝብ በአገሩ ያለ ስጋት እንዲኖር ከቶውንም አልተፈለገም። የቅጥረኛ አመራሮች ካድሬዎቻቸውንና ደህንነታቸውን አሰማርተው ውስጥ ውስጡን ውዥንብር እየነዙ ህዝብን ያሸብሩ ይዘዋል። ያልገቡበት ጉዳይም የለም። ኢኮኖሚውን ጨምሮ ፖለቲካውንና ማህበራዊ ጉዳዩን አንቀው ይዘው ይወዘውዙታል። ወዝውዘው ሊተውትም በተገባ ነበር። ነገር ግን ወዝውዘው ሊያፈርጡት ማቀዳቸውን ብዙ አመላካች ነገሮች አሉ። ይህን ደግሞ ቀድመን ካላወቅ እኛንም ወዝውዘው ሊያፈርጡን እንደሚችሉ ግልጽ ሊሆን ይገባል። ሰዎቹ እንደሆኑ አራስ ነብር ሆነዋል። ጊዜ የሰጠው ቀን ድንጋይ ይሰብራል እንደተባለውም አንዳችም አይነት ህዝባዊ ጥያቄ እንዲቀርብባቸው አይፈልጉም። ምናልባት ገብቶ ከመጣም ዳቦ በሙዝ እንድንበላ ምክር ይሰጡናል። እድሜ ለጠቅላዩ አረመኔ ወይም የድንጋይ ሚኒስትሮች ቁንጮ አጉል ምክር ምን ጠፍቶ? አንድ የሩቅ ታሪክ ትውስታ አለኝና ግርም አለኝ። በፈረንሳይ ህዝብ በረሃብ እያለቀ በነበረበት ወቅት መራቡን የሰማች ቀበጥና አረመኔ ልዕል ለምን ኬክ አይበሉም ያለችውን። በርግጥ የረሃቡ ጉዳይ በተደላደለው የልዕልቷ የተቀናጣ ኑሮ ተሸፍኖና ጨካኝነቷ ተጽዕኖ አድርጎባት በተናገረችው እንደሆነ መገመት ይቻላል። በቃ አቁ ይህ ነው። ወሎ ላይ የሚጋገር ዳቦ ጠፍቶ ከእንግሊዝ ሀገር ለአጼው ልደት የመጣ ኬክ ምጸቱን ስንጠይቅ በረሃብ ይሰቃይ በነበረው ህዝብ እንደማላገጥ እንደሆነ ነገሩ ግልጽ ነው። ለዚህም ነው የጠገበ የተራበን አያይም የሚባለው። የዘይትና የስንዴ ዋጋ አልቀመሳለ ተብሎ የተነገረው የጭፍራው ፊታውራሪ ባብሬተኛ ልቡ ዳቦ በሙዝ ብሉ ይለናል። እውነትም ጊዜ የሰጠው ቀል ነው ነገሩ። አብይ አህመድ የህዝብ ስልጣን ተስገብቦ ይዞ ዛሬ ላይ ይሰለቅብን ቢያምረው ተገቢው እንጂ ሊፈረድበት አይገባም። እድሜ ለመንታ ምላሱ ብዙሃኑን አደናግሯል፣ አፈናቅሏል፣ ገድሏል። የቀረው ቢኖር ወዳደሮቹና ለህይወታቸው ሳይሳሱ እየታገሉ ያሉት የአንድነት ኃይሎች ናቸው። የኦሮሞ የበላይነትን እናሰፍናለን እያሉ በኦሮሞ ህዝብ ስም የሚጃጃሉትን ቆርበቶች ሰብስቦ ስልጣኑን ሲያደላድል ሰዎቹ ግራቀኙን ለማየት እንኳ እድል አልሰጣቸውም። ግለሰቡ የስልጣን ጥም አስክሮታልና ትዕቢት ከግብዝነት ጋር ሆኖ ወጥሮ ይዞታል። ህዝብ በረሃብ እየተቆላ ነው ሲባል መስሚያ የለውም። የንጹሐን ደም እየፈሰሰ ነው ሲባል ደግሞ ሸኔ እንዴት ሆኖ አደረ ማለት ይቀለዋል። አገር እየጠፋች ነው በተባለ ጊዜማ ለአረብ አገራት ሲጸልይ ያድራል ይመስለኛል። አሁንማ ልዩ ትኩረት አድርጎ እየሰራው ያለው ነገር የሚያስገርምም የሚያሳዝንም ሆኖብኛል። ብዙ ጊዜ ተደጋግሞ እንደሚገለጸው አማራን ለማንበርከክ ፋኖን ከምድረ ገጽ ማጥፋትና የአማራ ልዩ ኃይልን ሽባ አድርጎ ነፍሰ ገዳይ ጭፍሮቹን የአማራውን ምድር እንዲወሩ ማድረግ ነው። ሰውየው የለየለት ዘረኛና የስልጣን ጥመኛ መሆኑን ከድርጊቶቹ መረዳት ይቻላል የምንለውም ከዚህ አንጻር ነው። ጃልመሮ የተባለ የሽመልስ አብዲሳ ውሻ ኦሮሚያ በሚሉት ክልል ውስጥ ህዝብ እያረደ ደም ሲጠጣ በርቱ እያለ የሚያበረታታ ያለው አረመኔው አብይ አህመድ ነው። በአማራው ምድር ከህዝባቸው ጠላቶች ጋር የሚተናነቁትን ፋኖች ለማጥፋት መሳፍንት አንቴንና ጓዶቹን ፍለጋ የሚንከራተተው ተኩላ ግለሰብም እርሱ ሆኗል። አማራን አዳክሞ በኦሮሚያ ስር ኢትዮጵያን ለመግዛት የቋመጠው ስግብግብ ጦር ከወያኔ ወንጀለኞች ጋር ግብጽ ድርድር ጀምሮ የጨረሰ መሆኑን እየሰማን ነው። ይህ ሊሆን ይጠበቅ ነበርና አምሯቸው በጠባብነት የነቀዘውን የኦሮሞ ጀነራሎች ለድርድር ግብጽ ድረስ ልኮ ያደረጉትን አድርገው እንዲመለሱ አድርጓል። ለዚህም ደግሞ ኦነግ ሻቢያና ወያኔ ከአረብ አገራት ጋር ሆነው በአማራ ላይ ሲዘምቱ የኖሩበትን ሴራ በግልጽ ያሳየን ሀቅ ሆኗል። ሁሉም የሚገርመው ደግሞ ካሮጌው ወያኔ የተረከቡትን የግፍ ማዕት በዚያ ህዝብ ላይ ማውረዳቸውን መቀጠላቸው ነው። በሌላ በኩል የኦሮሞ ህዝብ ጭምር ምንም እንደማያደርጋቸው በማሰብ ከመናቃቸው የተነሳ የት እንዳለ እንኳን ማስተዋል የተሳናቸው መሆኑ ነው። የሚንቁት ህዝብ ደግሞ አፈር ድሜ እንደሚያስገጣቸው ቢያውቁት ኖሮ ይችን ባልሰሯት ነበር። ነገር ግን ግብዝነት በላያቸው ላይ ሰፍሮ ስግብግብነት እየናጣቸው ሲውል ለማያውቁት የትዕቢት ስሜት ወደቁና ሙሉ ሌሊቱን በቅዠት ሲሰቃዩ ያድራሉ። በባዶ ጭንቅላት ህዝብ መምራት ማለት ምን ያክል ከባድ እንደሆነ ይሰሙን ፈቃደኛ ቢሆኑ ኖሮ አሳምነን ልነግራቸው በወደድ ነበር። ነገር ግን አገር በቀል አራሙቻዎች ሆነው ምድር ለማጥፋት ከመዘራታቸው በፊት ነቃቅሎ የሚያጠፋቸው ገበሬ እንዳለ ባለማወቃቸው ጠውልገው ሊደርቁ የደረሱ ይመስላሉ። አገር መሸጣቸውን እንጂ ሽጠው የት እንደሚበሉት ሊገባቸው ያልቻለ ይጋማ ከብቶች ብዙዎች ሆነዋል። ከእናት ምድር ውጪ ያለውን ነገር ሁሉ ሌላ አማራጭ ሊኖረው ይችላል። አገር ግን አገር ነች፣ ሌላ አማራጭ የላትም። ህዝብ ያለ አገር፣ አገርም ያለ ህዝብ ዘበት ነው። የኦሮሞ ህዝብ ቃርሚያዎች ይገባቸው ከሆነ ሀቁ ይህ ነው። አባቶች ለአገራቸው ሲሉ የግብ ጸዋን እየተጎነጩ የተሰውላት ሌላ መቀበሪያ አገር ስላልነበራቸው ነው። በዚህም ረገድ አጽማቸው በእናት ምድራቸው ላይ በክብር አረፈ እንጂ በየምድረ ሜዳው አልተንከራተተም። ለዚህም ነው አብይ አህመድን የመሳሰሉ ለሃጫም ገዢዎች ሲፈራረቁብን ልጋጋችሁን ሰብስቡ እያል ስንመክር የኖር ነው። እናት አገር በመሆኗ ለእናት አገር የሚገባትን ሁሉ ለመክፈልም የተዘጋጀ ልዩ ሰራዊት አለ። ይህ ልዩ ሰራዊት የኢትዮጵያ አገር አድን ሰራዊት ይባላል። ሻቢያና ወያኔን በአንድ በኩል ኦነግና ብልጽግናን ደግሞ በሌላ በኩል ሲፋለም ቅጥረኞችንና ባዕዳንንም በንቃት ይቃኛል። ኢዜማንም ሆነ አብንን ኦዴፓንም ሆነ ሆዳም አማራን እየታገለ ያን ህዝብ ከታሰረበት ወህኒ ቤት ውስጥ ያስወጣል። በመሰረቱ አልጋ ወራሾችና ተከታዮቻቸው አልጋቸውን እየገፉ ኖረው ፍጻሜያቸው መገልበጥ ይሆንና ታሪካቸውን ለማቋጨት ይገደዳሉ። ደግነቱ ለአልጋ የማይመቹ ግፈኞች በመሆናቸው ተገልብጠው የሚወድቁ ሲሆን፣ ክፋቱ ደግሞ በእግራቸው የሚተካው ወራሽ የእነርሱ አምሳያ የሆነ መቅረቱ ነው። ደመቀ መኮንን ካልተቀየመ በስተቀር አብይ አህመድን ምሳሌ ማንሳት ይቻላል። አረመኔው መንግስቱ በንጉሱ ሲተካ ከአጼ ባሰ ፈጣንና ጋኔን ሆኖ 17 ዓመት ሙሉ ደም ሲጎነጭ ከረመ። መንግስቱ ሲገለበት ደግሞ መለስ የሚሉት የበረሃ እባብ መጥቶ ህዝብን በሾሁ ሲወጋና ሲያቆስ እንደ እባብ ሲነድፍና ሲመርዝ ኖረና ታላላቆቹን ይዞ ጥርግ አለ። ይህ እንግዲህ አገርን መላቀጥ አሳጥቶ በህዝብ መካከል አራርቆ የተከለውን የመርዝ ተክል ሳይነቅል ማለት ነው። ኃይለ ማርያም ጉያ የወጣው የፍኝት ልጅም ከሁሉ የባሰ ቀይ ሰይጣን ሆኖ መጥቷል። ተግባሩና ንግግሩ የሰው ሳይሆን የቀጥር አጋንንቶች ልሳን ነው። የገዢ እንጂ የመሪ ጥበብ ስለሌለው በንግግሩ መሃል ቁጣን ያስቀድማል። ልሳኑ ሁሉ የጥበበኞች ሳይሆን የጉልበተኞች ነው። የሰው ደም ፍለጋ ሲባዝንማ ከሁሉም ይለያል። እንዲያው በአጠቃላይ አገር ማለት ለሱ ምንም ነች። ብቻ ሰውየው አንዳች የለከፈው ፍጡር ስለሆነ አገር ከመጥፋቷ በፊት ተባብረን ልነቅለው የግድ ይላል እያልኩ እዚህ ላይ ልሰናበት።